voice of America. ዶክተር ሰይድ ኑሩና ዶክተር እዮብ ኃይሌ በመጀመሪያ ደረጃ ለተብራራችሁና ለግጃችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ፣ ሱዳንና ኬንያ ጉብኝት አካሂደው ስምምነቶች መፈረማቸው ይታወሳል። በተለይም ከጅቡቲ ጋር ወደ ኢኮኖሚ ውህደት የሚያመራ ተደርጎ ታይቷልና በዚህ ላይ ያላቸው አመለካከት በዶክተር ሰይድ ሊጀምር።
አይ ቲንክ ሁለት ግቦች ያሉት ይመስለኛል። ስምምነቶቹ ከጅቡቲም ጋር ከኬንያም ጋር እንዲሁም ከሱዳን ጋር የተደረጉ ስምምነቶች ወይም ጉብኝቱ ምናልባትም ወደፊት ከሶማሌ ጋር ከቀጠለ እነዚህ ነገሮች ትልቅ ፋይዳ አላቸው። የመጀመሪያው እንዳልኩት ኢኮኖሚ በራሱ አንድ ግብ ነው። ንግድን ብንመለከት እስካሁን ኢትዮጵያ ከአፍሪካ ጋር ያላት ንግድ ወደ ውጭ ከምትልካቸው እቃዎች 22% ያህል ነው ወደ አፍሪካ የሚላከው። እንግዲህ ከዚህ ውስጥ 17% የሚሆነው ወይም ከአጠቃላይ ከአፍሪካ ውስጥ ከሚላከው ወደ 7% የሚሆነው የውጭ ንግድ ያለው ወደ እነዚህ ጎረቤት ሀገሮች ነው። እና ይህን ማስፋት ወደ እነዚህ ወደፊት በማኑፋክቸሪንግ እየገፋች ከሄደች ይች ሀገር አንድ ትልቅ መደላደል ይሆናል። እሱ አንድ ትልቅ ገበያ የመፍጠርም ነገር ስለሚሆን ትልቅ ግብዓት ይሆናል። ሁለተኛው ኢትዮጵያ ወደብ አልባ ሀገር ናት። ትልቅ መሰረተ ልማት የሚያስፈልገው ምናልባትም የሚፈትነን ለእድገታችን የባህር በር ማጣታችን ስለሆነ ያን አጠናክሮ መቀጠል እና ለኢኮኖሚያችን እድገት ይህን ግምት ውስጥ ያስገባ ጉብኝት መደረጉ አይ ቲንክ ጠቃሚ ነው። ሶስተኛው እንግዲህ መሰረተ ልማት ነው። በመሰረተ ልማት እነዚህ ሀገሮች በተያያዙ ቁጥር ለኢኮኖሚ ትልቅ ግብዓት ይሆናል። በሁለተኛ ደረጃ ሊታሰብ የሚችለው ኢኮኖሚው በተለይ ለሌሎች ግቦች፣ ለሰላም አካባቢው ላለው የፖለቲካዊ መረጋጋት እንዲሁም ዓለም አሁን እየተቀየረ ባለበት መልኩ እንደ አንድ ለመቆም መግቢያ ይሆናል። የኢኮኖሚ ውህደት ከጅቡቲም ጋር በአጠቃላይ ዙሪያውን ካሉ ሀገሮችም ጋር እንደ አይነት ውህደቶች መፍጠር የዓለም አቅጣጫ አሁን እንደሚታየው እየተቀየረም ስለሆነ ዝግጁነትን የሚጠይቅ በመሆኑ እነዚህ ነገሮች መግቢያ መንደርደሪያ ሊሆኑ ይችላሉ። ዕለታዊ የፖለቲካ አንድነቶች ቶሎ ላይ መጡ ይችላሉ። መነሻው እና ጠንካራም መግቢያ ሊሆን የሚችለው የኢኮኖሚ በመሆኑ ይህን ካልኩ በኋላ የጅቡቲው በመነሻ ደረጃ የታየው ኢትዮጵያ ወደቡ ላይ ስቴክ እንዲኖራት ወይም ድርሻ እንዲኖራት የተደረገው ነው። በአጸፋው ደግሞ ኢትዮጵያ ከተሳካላት እንደ ኢትዮጵያ አየር መንገድ ያለ ድርሻ እንዲኖራቸው የባቡር መሰረተ ልማቶች ሁሉ አሉ። በተለይ ግን ጎልቶ የሚወጣ የሚመስለኝ የወደቡ ነው። እሱ አይ ቲንክ ትልቅ ጠቀሜታ ያለ ይመስለኛል።
እሺ ዶክተር ኢዮብ፣
በመሰረቱ እንደ መንደርደሪያ ሀሳብ አድርጌ ላቀርብ የምፈልገው ዓለም አቀፋዊ ንግድ መልቲላተራልም ሆነ ባይላተራል ለአንድ ሀገር ይጠቅማል እንጂ የሚጎዳው ነገር የለም። ዛሬ ሀገራችን ኢትዮጵያ ያለችበትን ፖለቲካል ኢኮኖሚ ማየት ይገባናል። መንግስትና ገበያ ከተሳሰረ ሚቹዋሊ ኢንተርናሽናል ኢኮኖሚክ ሪሌሽኑን ትልቅ ያደርገዋል። ትልቅነቱ ምንድን ነው? በጋራ ነው የምናየው። የኢትዮጵያ የውጭ ፖሊሲ የድሮው አሁንም የውሃ ፖሊሲ ነው፣ ሃይድሮፖለቲክስ ነው። ሁለተኛው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ሰጥቶ መቀበል በሚል መርህ ላይ የተመሰረተ ነው። ኢትዮጵያ በመሰረቱ ዛሬ ከእነዚህ ከምናወራቸው ሀገሮች ጋር የመብራት ኃይልን እየሸጠች ነው ያለችው። ትሬድ በመሰረቱ ከዚህ ብንደረደር ኢትዮጵያ ብዙ የንግድ መሰረተ ልማቶችን እያዘጋጀች ነው። ባልሳሳት ጠቅላይ ሚኒስትር አብይ እንደተናገሩት ኢትዮጵያና በጅቡቲ መካከል ወደ 15 ቢሊዮን ይሆናል መሰለኝ ኢንቨስት የተደረገው መሰረተ ልማት ብቻ ባቡሩን ሁሉ ስናይ። ይህንን ገበያ መፍጠር ለመቶ ሚሊዮን ህዝብ ላለበት ሀገር ኮንሱመር ኢንዴክሱ ትልቅ በሆነበት ሀገር ለሌሎቹ ሀገር ትልቅ ችሮታ ነው። ለጅቡቲም፣ ለኬንያም፣ ለሱዳን ከሱዳን ጋራ እንዲያውም በአጋጣሚ እንዲያው ልጠቅስ የምፈልገው ትላንትና በአዲስ አበባ ሲጓዝ 4 የሱዳን ባስ ትራንስፖርቴሽን ቆሞ ሲጭን አየሁኝ። ኢስ አሜዚንግ። ለምን? ይሄ የትሬዱ ቤኔፊት ነው፣ የትስስሩ ቤኔፊት ነው። ሁለተኛ አፍሪካውያን ዛሬ ቅድም ዶክተር እንዳሉት ያውም ኢትዮጵያ 22% ብቻ ነው ትሬዷ። ከዚህ በላይ ማደግ የሚገባው ወደፊትም ደግሞ በትምህርት በቴክኖሎጂ አሁን ባልኩት በኤሌክትሪሲቲ በምናደርገው ኢንዱስትሪላይዜሽን ላይ በምናመጣው ፕሮዳክት ሽያጭ ሰፊ ገበያ መመስረት መቻል አለብን። ስለዚህ በአጠቃላይ እኔ እንግዲህ ያው ጥናቴንም መሰረት ያደረግኩት በኢትዮጵያ በሀገራችን የወርልድ ትሬድ ኦርጋናይዜሽን ላይ የመሳተፍና ያለመሳተፍ ጥያቄ ይጠቅማል አይጠቅምም በሚለው ላይ ነው ጥናቴን እያካሄድኩ ያለሁት። በአጠቃላይ ጠቀሜታው ይበልጣል እንጂ አያንስም። ትልቅ ስራ ነው የሰሩት ነው የሚለው ጠቅላይ ሚኒስትሩ።
ከጅቡቲ ጋር የተደረገውን ስምምነት ብናይ፣ ጅቡቲ እንግዲህ ትንሽ ሀገር ናት። በቁጥር ህዝቧ ከአንድ ሚሊዮን በታች ነው መሰለኝ። ኢትዮጵያ እንግዲህ እንደሚታወቀው ከመቶ ሚሊዮን በላይ የሚሆን ህዝብ ያላት ናት። ከዛም ጋር ሰፊ ኢኮኖሚ ያላት ናት። በጣም በፍጥነት እያደገች እየሄደች ነው እየተባለ ነው። እና ከጅቡቲ ጋር በአክሲዮን፣ በአየር መንገድ፣ በባቡር፣ በአጠቃላይ በብዙ ሊተሳሰሩ እንደሚፈልጉ ለወደፊትም እንግዲህ ይሄ ኢኮኖሚ ውህደት የሚባለው ትንሽ ቆየት ብሏል። አሁን የተጀመረም አይደለም በኢትዮጵያና በጅቡቲ መካከል። እዚህ ላይ ማን ነው በበለጠ የሚጠቀመው? ጅቡቲ ናት ወይስ ኢትዮጵያ? ወደ ዶክተር ሰይድ ልመለስ።
የሚጠቀሙት ሁለቱም ናቸው በእኔ እምነት። የመጀመሪያው ነገር ምንድነው? ኢትዮጵያ ትልቅ ገበያ አላት። ብዙ ነገር ጅቡቲ ከኢትዮጵያ ትፈልጋለች። በባህልም በብዙ ነገር በመሰረተ ልማትም የተያዘ ነው። ኤሌክትሪኩ እና እነዚህ ነገሮች እንግዲህ የተያዙ ነገሮች ናቸው። በኢኮኖሚ ረገድ በምናይበት ጊዜ ትልቁ ገበያ እውነት ነው። በተለይ በገቢ አቅም እስከታገዘ ድረስ ጅቡቲ ትጠቀማለች ከኢትዮጵያ። ጅቡቲ ያላት ሀብት የባህር በሯ ነው። ይሄ የባህር በር ጅቡቲ ለራሷ ሕዝብ ብቻ መስተንግዶ የሚውል ግብአቶችን ብታስገባ ብዙም የምትጠቀምበት አይመስለኝም። የኢትዮጵያ ሕዝብ እንደተባለው መቶ ሚሊዮን ነው። ይሄ መቶ ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። ትራንስፎርሜሽን እንግዲህ እያካሄድን ነው። እዚህ ሀገር ከተሳካልን እና ይህች ሀገር ከተሳካላት እና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባውም የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናለች። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው ይሄ። ምናልባትም ወደፊት የሚኖሯትን ነዳጅን ጋትን ጨምሮ ወደፊት እንደገና ልታሳድጋቸው የምትፈልጋቸውን ትልቅ ምርቶች፣ በሰፋ ያሉ ምርቶች፣ ከግብርና የተሻሉ ዳይቨርሳይድ የሆኑ ምርቶችን ወደፊት ወደ ውጭ ማስወጣት ካለባት እና አሁንም ስቲል የምናየው ነው፣ ያን በር መሰረት ማድረግ መቻል አለባት። ይሄ አንዱ ነው። ስለዚህ በኢኮኖሚ ረገድ ተጠቃሚነቱ የሁለቱም ነው። ሁለተኛ በመሰረተ ልማትና በኢኮኖሚ የተሳሰረ አገር ጦርነት ውስጥ መግባት አይቻለውም። ወጪው ብዙ ነው። መከዳዳት አይችልም። ወጪው ብዙ ነው። ይሄ ኦፖርቹኒቲ ኮስት የምንለው በመሆኑም የኢኮኖሚ ውህደቱ በኢኮኖሚም ረገድ ጂኦፖለቲካሊ በጣም አስፈላጊ የሆነች ሀገር ናት ጅቡቲ። ይሄም አንድ ትልቁን የቻለ ካፒታል ነው ለጅቡቲ። ለኢትዮጵያ ደግሞ ሕዝቧ፣ ታሪኳ፣ እነዚህ ራሳቸውን የቻሉ በፖለቲካ በኩል ያላት ጥንካሬ፣ ዓለም አቀፋዊ ተሰሚነቷ፣ እነዚህ ነገሮች በሙሉ ካፒታል ናቸው። ስለዚህ በኢኮኖሚ ውህደት የሚመጡ ጥንካሬዎች ቢሆኑም ከኢኮኖሚ በላይ የሆኑ አቅሞች ይፈጠራሉ፣ መደጋገፎች ናቸው። ስለዚህ ሁለቱም በጋራ ሲቆሙ በእኩልነት ተጠቃሚ ይመስሉኛል። ከዚህ ውስጥ የሚያተርፉት ሁለቱም ናቸው ብዬ አስባለሁ።
ዶክተር ኢዮብ
ዶክተር ሰይድ አቲንስ ገልጸውታል። በእኔ በኩል ኮመን ቤኔፊት የሚለውን የኢንተርናሽናል ትሬድ ቲዮሪ ሁለቱም የሚተገብሩ ይመስለኛል። እንደሚተገብሩም ተስፋ አለኝ። የጋራ ጥቅም ስንል ቅድም እንዳልኩት ሰጥቶ መቀበል የሚለውን ኢኮኖሚክ ፖሊሲ ወይም ፖለቲካል ፖሊሲ እንጠቀማለን። እሳቸው እንዳሉት ኢትዮጵያ ሁለት ነገር ይዛ ነው የገባቸው። ሁለቱ ነገሮች ምንድን ነው? ባህር በር የሌላት ሀገር ነች። በእድገት ደግሞ አፍሪካን እየመራች ያለች ሀገር ነች። ይህንን እድገት ለማካሄድ ደግሞ ብዙ ወደ ውስጥ ሀገር የሚገቡ ማቴሪያሎች የምታስገባ ሀገር ነች። ጥንቱንም ቢሆን ደግሞ ኢትዮጵያ ማጆሪቲውን ኢምፖርቷን የምታደርገው በጅቡቲ በኩል ነው። ማጆሪቲውን አሰብም እያለ ማለት ነው። እና በዚህ የተነሳ ኢትዮጵያ ከጅቡቲ ልትጠቀመው የምትችለው እነዚህ ነገሮች አሉ። ጅቡቲ ማኒፋክቸር አድርጋ ወደ ኢትዮጵያ የምትልከው ነገር የለም፣ ኢትዮጵያ የምትወስደው ካልሆነ በስተቀር። ኢትዮጵያ ደግሞ እንደ አገር ከጅቡቲ የባህር በር እንደምትጠቀመው ሁሉ ዛሬ እንዳየነው ከሆነ ሃይድሮኤሌክትሪክ ፓወር፣ ሬልሮድ፣ ላንድ ትራንስፖርቴሽን፣ ኤር ትራንስፖርቴሽን እነዚህን የመሰሉ ነገሮችን በሙሉ ዶሚነንትሊ እየሰራች ነው ያለች። ይሄ ማለት ለጅቡቲ ጌን ነው፣ በጣም ትልቅ ጌን ነው። ያ ማለት ኢትዮጵያ ጌን የላትም ማለት አይደለም። ኢትዮጵያ አሁን ጌን የምታደርገው እነዚህን የምትፈልጋቸውን አስፈላጊ ማርኬቷ፣ ህዝቧ፣ ኮንሱመሯ እያደገ ሲመጣ ኮንሱመር ጉድ አገር ውስጥ ማኒፋክቸር ማድረግ የማችለውን ነገር በጅቡቲ በር ነው የምታስገባው። ስለዚህ ኮመን ቤኔፊት አላቸው ማለት ነው።
የጋራ ጥቅም አላቸው።
የጋራ ጥቅም አለን። ቅድም እንደጠቀስኩት መንግስትና ገበያ ሚቹዋል አንደርስታንዲንግ አድርጎ ከተዋሃዱ ኢንተርናሽናል ፖለቲካል ኢኮኖሚ መሰረታል። ይሄ ቲዮሪው ነው የሚለው። ይሄ ከሆነ የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋሊ ኮምባይን ካደረጉ ኮመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መሰረታል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም። ተፈቃቅረንና ተባብረን እንዲያውም ለሌሎቹ አፍሪካ ሀገሮች ኤግዛምፕለሪ ሆነ ወደፊት እንሄዳለን ማለት ነው። ስለዚህ ሩዋንዳ ላይ የተፈረመው የአፍሪካ የጋራ ገበያ ስምምነት ከዚህ ጃምፕ ስታርት ይነሳል ማለት ነው። እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት ነው።
እንግዲህ ከሱዳንም ጋር ካየን ፖርት ሱዳንን አብሮ ማልማትና ሱዳንን ከኢትዮጵያ ጋር በባቡር ማገናኘት ሁሉ እቅድ እንዳለ ተገልጿልና በዚህ ስላይ ያላችሁ ወደ ዶክተር ሰይድ ልመለስ።
ሁለት ተመሳሳይ ባህል ያለው ህዝብ ነው። ጠንከር ያለ ግንኙነት ያላቸው ህዝቦች ናቸው ሁለቱም። የኢኮኖሚ አንድ ነገር ነው። ወደቡን በጋራ ማልማት የተሰስሩ አካል ነው። ሁለተኛ በኤሌክትሪክ ወደ ሱዳን የሚላክ ይኖራል። የመጀመሪያው መዳረሻ ሱዳን ላይ ነው። ትልቁ ህዳሴ ግድብ ሱዳን አንድ ትልቅ ባለውለታ ናት ብዬ የማስበው የአባይን ትልቅ የውሃ አቅም ደግፋለች። ይሄ ትልቅ ነገር ነው። ስለዚህ ከዚህ ውሃ ተጠቃሚነት እሷም ታረጋግጣለች። ወደቡን በጋራ አልምቶ መጠቀም አንድ ነገር ነው። ለወደቡ የሚከፈል ክፍያ ሊኖር ይችላል። ነገር ግን በአባይ በኩል ደግሞ እንደሚታወቀው 86% የሚሆነው ውሃ የናይል ውሃ አስተዋጽኦ የምታደርገው ኢትዮጵያ ነች። ይሄን ደግፎ መቆም ሱዳን የኢትዮጵያ ትልቅ ባለውለታም ጭምር ናት። ስለዚህ ይሄ ተጠናክሮ መቀጠል አለበት። የዛ ቀጣይ አካል ይመስለኛል። መብራት ይሸጣል፣ በባቡርም የመገናኘቱ ነገር ይመጣል። ስለዚህ እንደተባለው አካባቢው በንግድ አንጻር ስናየው ትንሽ እስካሁን እንግዲህ ወደ ሱዳን 3.4% ነው ከአጠቃላይ ዓለም ኢትዮጵያ ከምትልካቸው እቃዎች ውስጥ 3.4% ነው። እና ይሄ ንግድ በአንድ ወቅት ላይ ሱዳን ከነዳጁ ማውጣት ጋር ተያይዞ ገበያው እየጨመረ ነበር። በሚገርም ሁኔታ ብዙ ኢትዮጵያኖች ከዚህ እየሄዱ እየተቀጠሩም ነበር። ይሄ የሰራተኛ እንቅስቃሴ የሰራተኛ ፍልሰቱ የሌላ ውህደት ምንጭም ነው። በአንጻሩ ደግሞ ኢትዮጵያ የሱዳንን ነዳጅ ትገዛ ነበር፣ አሁንም እየገዛች ነው። እነዚህ ትስስሮች ተጠናክረው መቀጠል አለባቸው። የኢኮኖሚ ውህደት በሚኖርበት ጊዜ ገበያው ሁለት እያደገ የሚመጣ ኢኮኖሚ በሁለቱም መልኩ ተጠቃሚ ያደርጋል እና የኬንያም ሲጨመርበት የሶማሌም ሲጨመርበት፣ በነገራችን ላይ ሶማሌ ቀላል አይደለም ካሉት እንደውም ከሁሉም ከጅቡቲም በላይ ከሶማሌ ጋር ያለን ንግድ ትልቅ ነው። 7.5 ነው የጅቡቲን ያየን እንደ 3.5 ነው ከአጠቃላይ ንግዳችን ውስጥ። የሶማሌ ራሱ 7.5 ነው። ከእነሱም ጋር እንደዚሁ ውል ማሰር ጥሩ ይመስለኛል። የሱዳን በጣም ክሪቲካል ነው። በዚህ ኢኮኖሚ ትስስር ውስጥ ግን አንድ ሌላ የሚታየው ነገር አለ። እንዳልኩት ይህ ቅድሙ ጂኦፖለቲክስ ነው። ዓለም እንደሚታየው የአሁን ዘመን 19ኛው ክፍለ ዘመንን ይመስላል። አፍሪካ ብቻ ዝም ያለ ይመስላል። ሌላው ዓለም ሚድል ኢስትንም ብናየው፣ ሩቅ ምስራቁንም ብናየው፣ ምዕራቡንም ዓለም ብናየው እንደዛ አይነት ነገር የመመለስ ነገር ይመስላል። ዝም ያለው አፍሪካ ነው። ስለዚህ እዚህ ምስራቅ አፍሪካ ላይ እንደ አይነት የኢኮኖሚ ውህደትን የመሰሉ ስትራቴጂካዊ አጋርነት በአንድ የመቆም ማሰሪያዊ ኢኮኖሚ ሆነው ነገር ግን አጠቃላይ ጥንካሬ የሚያመጣ አይነት ውህደት ውስጥ መግባት መልካም ነገር ነው። ጎረቤት ብቻ አይደለም የሩቅ ወዳጅን ማፍራት ነው። ባጭሩ በዚህ ሰበብ ወዳጅነትን ማፍራት የመሰለ ነገር የለም።
ዶክተር እየው
ለሶስት አመት ተኩል ያክል ካርቱም ኖሬያለሁ። የዛሬ 30 አመት አካባቢ የሱዳንና የኢትዮጵያ ህዝብ ውህደትና ተመሳሳይነት ትልቅ ቦታ ይኖረዋል። በዚህ አሁን በምናወራው ትሬድ ሪሌሽን ውስጥ የህዝብ ለህዝብ ግንኙነቱ ቤዚክ ሁኔታውን ለኢትዮጵያም ለሱዳንም የሚፈጥር ይመስለኛል። ምክንያቱም የህዝብ ለህዝብ ግንኙነቱ ትልቅ ነው። ዶክተር እንዳሉት የሱዳን ኢትዮጵያ ጋር ለምሳሌ ፖርቱ የኢትዮጵያ ህዝብ ሰፊ ነው፣ ትልቅ ነው። የሰሜኑን ኢትዮጵያን ክፍል ኢምፖርት ወይም ኤክስፖርት ተጠቃሚ ለማድረግ ፖርት ሱዳን ትልቅ አክሰስ ነው። ያንን በዛ በኩል ዴቨሎፕ ካደረግን የጅቡቲ ቦርድ ፖርቱን በርደን የሚቀንስ ይመስለኛል። ምክንያቱም ኢትዮጵያ አንደኛ በአፍሪካ ህብረት ውስጥ ታላቅ ሀገር ነች። ኢትዮጵያ ለአፍሪካን ጋራ ገበያ ምስረታም ሆነ ለአፍሪካ ህብረት ምስረታ ትልቅ ጊዜና ቦታ ሰጥታ የምትሰራ ሀገር ነች። ቅድም ዶክተር እንዳሉት ዓለም ወደ ደቡብ አፍሪካ ክፍለ ዘመን እየሄደ አፍሪካ ዝም ብሏል ነው። አፍሪካ ዝም አላለም። ከትላንት ወዲያ ጂኤስ ላይ ፓሪስ ዘካሪያን ሲሰማ ስለ ዲሞክራታይዜሽን ሲያወራ የዓለም ትልልቅ መሪዎች ወደ ድሮ ወደ ዛሩ ዘመነ መንግስት ራሻ፣ ቻይና ወደ ድሮ ዘመነ መንግስት ልጅ ወደ ኪንግደሟ እና ቱርክ ወደ አትተርክ ዘመን እየተመለሱ ሲመጡ አፍሪካ ፓወር ትራንስፈር ዲሞክራታይዜሽን በጣም ስሙዝ እየሆነና ህዝብን እያስደሰተ ነው ያለው። የዚህ ቤዝ ሁኔታ የዚህ ተጨባጭ ሁኔታ የጅቡቲና የኢትዮጵያን፣ የሱዳንና የኢትዮጵያን፣ የሶማሌና የኢትዮጵያን የንግድ ትሬንድ እና ትስስር የሚቀይረው ይመስለኛል። በእኔ አመለካከት ማለት ነው። ለምንድን ነው የሚቀይረው? ህዝቦች ህዝብ ለህዝብ ያላቸው ፍቅርና ቦንድ፣ ሁለተኛ መንግስታት ከመንግስታት ጋር ስለ ገበያ አስበው ሚቹዋል አንደርስታንድ ሊፈጠው በሚፈጥሩት ሁኔታ ያንን ኢንተርናሽናል ፖለቲካል ኢኮኖሚክ ሪሌሽን እየፈጠረ ይመጣል። እንግዲህ የሱዳን እንደተናገርኩት ዛሬ አውቶቡስ ለአውቶቡስ የኢትዮጵያ አውቶቡሶች ካርቱም ድረስ ነው ይሄዳሉ። የካርቱም አውቶቡሶች ኢትዮጵያ ድረስ ጭኖ መስጠት እዚህ ጭኖ ይሄዳሉ። ይህ አንድ ፖዘቲቭ ጀስቸር ነው ለትሬዱ ለንግዱ ማለት ነው። እንትን ቢሆን ሀገራችን ኢትዮጵያ ከድሮ ከጥንት እንዲያውም ከጌታ ልደት በፊት በፍራንስ በመርከብ ኢንተርናሽናል ትሬድን የጀመረች ሀገር ነች። አዲስ ነገር አይደለም። እና ዛሬ ደግሞ ያንን ዴቨሎፕ አድርገን በዘመናዊ መንገድ መሄድ የምንችልበት ሁኔታ ከተፈጠረ የእያንዳንዳችን ግዴታ ነው። የሶማሌዎች ካልጠቅስ እንዳልሽ እንፈልጋለን። ሰው ለምሳሌ ሌሎች ሀገሮች ይመስላችኋል ኢትዮጵያን እቃ ኢምፖርት የሚያደርጉት? በአንደኛ ደረጃ ያለችው ሶማሌ ነች። የዛሬ 6 ዓመት ሲሆን 5 ዓመት 197 ሚሊዮን ዩኤስዲ ነበረ አኑዋል ኢምፖርቷ ከኢትዮጵያ። ይህ ቀላል ማርኬት፣ ቀላል ገበያ፣ ቀላል ትስስር አይደለም። እኛም ደግሞ ያንን አክል እቃ ወደዛ በላክን ቁጥር ከሶማሌ የምንጠቀመውን ማንኛውንም ነገር ወርቱንም ቢሆን ወደፊት ደግሞ ኤሌክትሪክሲ ለነሱ ሰጥተን ኤክስቼንጅ አድርገን የምንኖርበትን የነጻ ገበያ ህይወት መፍጠር አለብን ብዬ አምናለሁ።
ከኬንያ ጋር በተደረገው ስምምነትም ሞያሌን እንደ ዋና የንግድ አካባቢ ወይም የንግድ ቀጠና ለማድረግ የሁለቱም ሀገሮች ማለት ነው ተስማምተዋልና ይህንን እንግዲህ እንዴት ታይታላችሁ? እንዴት ትገልጹታላችሁ? ወደ ዶክተር ሰይድ ልመለስ።
ጥሩ ነው። በየተራ እንግዲህ እያደረስናቸው ነው። በሙሉ ጎረቤቶቻችን እንደምንመካ ተስፋ አደርጋለሁ። የኬንያው በንግድ ደረጃ ያለን ግንኙነት እንብዛም ነው። አሁን የተደረጉ ስምምነቶች አሉ። በፊትም በቀድሞው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ጊዜ ታስቦ የነበሩ አሉ። ከዚም በፊት ላም ወደብም ጭምር በዚህ የባቡር ሀዲድ ሁሉ ዝርጋታ ታስበዋል። አሁን እንግዲህ ያሉትን ወደቦች ኢፌክቲቭ መጠቀም ለአካባቢው ጠቃሚ ሊሆን ይችላል። አንዳንድ ጊዜ ቅርበት ብቻም ላይሆን ይችላል። እነዚህ ኮሪደሮች ሲከፈቱ የህዝብ ለህዝብ ግንኙነቱ ይጨምራል፣ መታወቁ ይኖራል፣ ውድድር በምናመርታቸው ነገሮችም ጤናማ የሆነ ውድድር ይፈጥራል። የሰራተኛ እዚህ በነገራችን ላይ አዲስ አበባ የግል ትምህርት ቤቶች በአሁኑ ሰዓት ከኬንያ መምህራን ይቀጥራሉ። ከእንግሊዝኛ መምህር ጀምሮ ሌሎች መምህራንም ይቀጥራሉ የግል ትምህርት ቤቶች። እና እንደዚህ አይነት ትስስሮች ኢትዮጵያኖች ወደዛ ሲሄዱ ደግሞ በአብዛኛው እንደ ስደተኛ የሚቆጠሩበት ጤናማ ያልሆነ ስደተኛ የሚታይበት አለ። ግን ሁለታቸውም ኢትዮጵያውያኖችም ኬንያ ቤታቸው፣ ኬንያዎችም እንደዛው የሚሆኑበት ጊዜ መምጣት መቻል አለበት። ይሄን ለማድረግ ኮሪደሮቹን ማስፋት ነው። ይህ ከወደቡ በላይ ነው። ወደቡ አንድ መነሻ ሊሆን ይችላል። ኢትዮጵያ በአጭሩ ጊዜ ምናልባት የሱዳንና የበርበራ ወደነ ጅቡቲን ብትጨምር በተወሰነ ደረጃ ከተወሰነ ርቀት ሊያስኬደን ይችል ይሆናል። መሰረተ ልማቶቹ መዘርጋታቸው ግን ከሱም ቀጥሎ እንደገና ኤሌክትሪክ አለ። እንደሚታወቀው የግልገል ጊቤ 3፣ 4 እነዚህ የምንላቸው በአብዛኛው ለኬንያም የሚደርሱ በመሆናቸው የዛ የትስስሩ አካል ነው። ወደቡ አንድ ነው ማለት ነው። ሌላ እንዳውም ያየሁት ሞያሌን በጋራ በሁለቱም ሳይድ የማልማት እና የሁለቱም የጋራ ከተሞች እንዲሆኑ የታሰበው ነገር ህዝብ ለህዝብ ግንኙነቱን የማጠናከሩ ነገር በአይቲንክ ትልቅ ነገር ይመስለኛል። እንደዛ ሲሆን አሁን ያለችው ኢትዮጵያ ወደዚህ አይነት ምክንያት 1% ከዛም የሚመጣው ከዚህ አለ ብዙም ያልፈለለ አይነት የንግድ ግንኙነት ከፍ ይላል። ከሁሉም በላይ ግን ትብብሩ ይጨምራል። ደስ የሚለው ነገር ብዙ ጊዜ ከኢትዮጵያ ከኬንያ ጋር ግጭት ኖሯት አያውቅም። ይሄው ስታተስ ኮ ቀጥሎ ግን በበለጠብ ደግሞ ወደ ኢኮኖሚ ተጠቃሚነት መሻሻሉ አይ ቲንክ ትልቅ ተስፋ የሚሰጥ ነው።
ዶክተር ኢዮብ
ሞያሌ የጋራ ገበያ ማዕከል ተደርጎ መሰራት ኮንሲደሬሽኑ አንድና አንድ ነው። ሲጀመርም ሞያሌ ሁለቱም የሚገበያዩበት ነበረ። ድሮም ጥንትም ጀምሮ በዘመናዊ መልክ የታቀደ መንግስት ለመንግስት ያቀደ ሳይሆን ህዝቦች አብረው ይነግዱ ነበረ። ሞያሌ ላይ በኮንትሮባንድ መልክ ይሁን በህጋዊ መንገድ ይሁን ገበያ ነበረ። ሀውኤቨር ግን የዓለምን ጂኦ ፖለቲካል ሁኔታ በምናይበት ጊዜ እና በተለይም ደግሞ የአፍሪካውያን ሀገራችን የፖለቲካ ሁኔታ ስናይ ዶክተር እንዳሉት ኢትዮጵያና ኬንያ ምንም ኮንፍሊክት ኖሯቸው አያውቅም። አገር ደረጃ ኮንፍሊክት የላቸው። የሞያሌ ዴቨሎፕ መሆንና ቅድም ዶክተር ያሉትን ኢትዮጵያኖች ሲሄዱ ስደተኛ፣ ኬንያዎች ሲመጡ ኤክስፓትሬት ሆኖ የሚመጡበትን ሁኔታ የሚሰብር ይመስለኛል። ያንን ይገፋል። ሁለተኛ ትልቁ እሳቸው መምህራንን ያሉት ኢትዮጵያ ኤርላይንስ ደግሞ አቪዬሽን ኮሌጅ ውስጥ ኬንያውያን፣ ሱዳናውያን፣ ሌሎችም የአፍሪካ ሀገሮች እያሰለጠነና እያስተማረና እያበቃ እየላከ ነው። በቴክኒክ ደረጃ ቴክኒሽያኖቻችን የኬንያን ኤርዌይስ፣ የሱዳን ኤርዌይስ፣ የሌሎችንም እየጠገኑና እየሰሩ ወደ ሀገራቸው ይመልሷቸዋል። የኢትዮጵያ ተደራሽነት በእነዚህ ሴክተሮች የኢትዮጵያን ከሌሎቹ ጋራ በንግድ ትስስር እንዲበቃና እንዲያይል እያደረገ እየመጣ ነው። እንግዲህ ሌላው ትልቁ ዛሬ የምንኮራበትና ወደፊትም ሀያሏን ኢትዮጵያ ሊፈጥር የሚችለው ሁኔታ ይኖራል ብዬ የማስበው የሃይድሮፖለቲክሱ ነው፣ የኤሌክትሪክ ሲቲ ሽያጭ ነው። ያን ያክል ሜጋዋት ከወሰደች ሱዳን፣ ያን ያክል ሜጋዋት ከወሰደች ሶማሌም ከሄደ ሌሎቹም ሀገሮች ከሄዱ ኢትዮጵያ ጋር ትስስሩ በጣም ትልቅ ይሆንና ኢትዮጵያ እንዲያውም ዶሚነንት ሮል መጫወት ትችላለች። ትንሽኛ ልናስበውና ልንረዳው የምንችለው የኬንያና የኢትዮጵያ ሪሌሽንሽፕ በመንገድም በባቡርም በአየርም የተሳሰረ ነው። ምንም የተለያየ ነገር የለውም። የሞያሌ ግን ማደግ እዚህ መሀል ላይ ትልቅ ኢንዱስትሪ ያዘ ትሬድ ዞን ገበያ የሚገበያዩበት አገር በጋራ የሚጠቀምበት ከሆነ የጋራ ጥሙ ትልቅ ነው ብዬ ነው የማስበው። እና በኢትዮጵያና በኬንያ መካከል ያለውን ህዝብ ለህዝብ ትስስር፣ መንግስት ለመንግስት ትስስር እና የንግዱን ህብረተሰብ ደግሞ ተጠቃሚ ሄደን የሚሸጥበት መጥቶ የሚገዙበትን ሴንተር መፍጠሩ ትልቅ የኢንተርናሽናል ፖለቲካል ኢኮኖሚ ምሳሌና ምልክት ነው ብዬ ነው የማስበው።
ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑንና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻችኋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ? በእይታም ቢሆን በራእይም ቢሆን እንዴት ታዩታላችሁ? ዶክተር ሰይድ ኑሩ።
የኤርትራ ጉዳይ ሲሆን ሁኔታው ይሆናሉ እንግዲህ በእኔ እድሜ አንድ ላይ ስለነበር ይመስለኛል። በቅርበት ረገድ በኢኮኖሚ ውህደቱ በአንድ ላይ የነበሩ ሀገሮች ከመሆናቸው ጋር ተያይዞ የባህር ወደቡም ኢትዮጵያ ስትጠቀምበት ስለነበር አብራ እና ቅርበትም ስላለው የህዝቦቹ ከደም ከምናምን አንጻር ስናየው እንደዚሁ ተሰስሩ ታሪኩ ምኑም ሲታይ ኮንፍሊክቱ ባይፈጠር ኖሮ ድንበሩ እንዲሁ ትርጉም የለሽ የነበረበት ነው። ኤርትራ ከተገነጠለችም በኋላ ቢሆን እና በኢትዮጵያ ግንኙነት የኢኮኖሚ ግንኙነት የጋራ ተጠቃሚነት ለማረጋገጥ ከተፈለገ ሁለቱም ሊጠቀሙበት በሚችሉበት ደረጃ መሄድ ካለባቸው አንድ ትልቅ ነገር መታሰብ ያለበት ይመስለኛል። የሁለቱ ሀገር ግንኙነቶች እና ጥቅሞች የኢኮኖሚያዊ፣ ባህላዊ፣ የደም ትስስሮች በሙሉ ከባድመ በላይ ይመስሉኛል። ባድመ እውነተኛዋ ምክንያት አትመስለኝም። በኤርትራና በኢትዮጵያ መካከል ብቻ ሳይሆን በሌሎቹ ጎረቤቶቻችን መካከል የኢኮኖሚ መተሳሰቡ ሲመጣ በጋራ መቆም ከምንም ነገር በላይ እንደሚሆን ማሰቡ ሲመጣ፣ ቅንነቱ ሲመጣ፣ ለህዝብ ጥቅም በአጠቃላይ ህዝብ ፍላጎትና ስሜት ወደ ማክበር ደረጃ ስንመጣ ድንበር ትርጉም ያለሽ ይሆናል። ትንሽ ከኢኮኖሚ በላይም ጥረት የሚጠይቅ ነው። ከሌሎቹ ጋር ስናስበው ምናልባት ጅቡቲ ጋር ይቀል ይሆናል፣ ከኬንያ ጋር ትንሽ፣ ከሱዳን ጋር ትንሽ። ከኤርትራ ጋር ግን አንድ ብቻ ነገር ላይ የተንጠለጠለች ይመስለኛል። ይኸውም ጦርነት አስነሳ፣ የባድመ ጉዳዩ ተነሳ፣ እሱ ሌሎች ነገሮችን በሙሉ ሸፈነ። ያ ጉዳይ በዛኛውም ሳይ በኩል በዚህኛውም በኩል ያሉ ትልቅ ትልቅ እሴቶችን ያጠፋ ነው እና አይ ቲንክ አሁን ያለው አመራር ይሄን ሊገነዘብ የሚችል ይመስለኛል። ነገር ግን አንድ ጃጃጃ በሁለቱም በኩል መፍትሄ መፈለግ ከተቻለ ውህደቱ ቅጽበታዊ ነው። ውህደት ማለት የኢኮኖሚ ውህደት ቅጽበታዊ ነው። ከሌሎቹ ጋር ኮንፌዴሬሽን ብዙ ጊዜ አይወራም ከጅቡቲ ጋር ካልሆነ በስተቀር። ከኤርትራ ጋር ግን ኮንፌዴሬሽን ብዙ ጊዜ የሚወራ ነገር ነው፣ ቅርብ ነው ማለት ነው። እና የፖለቲካ ጉዳዮችን መፍታት ከተቻለ በኢኮኖሚ በኩል ያለው አይ ቀላልና አውቶማቲክ ይመስለኛል።
እሺ ዶክተር ኢዮ
ከቅርቡ ብነሳ የሚቀለኝ ይመስለኛል። ምክንያቱም ጠቅላይ ሚኒስትራችን ዶክተር አብይ ጥሪ አቅርበው ይህ ጥሪ አሁን ዶክተር ካሉት መሰረታዊ ሁኔታዎች የተነሳ ይመስለኛል። የኤርትራ ሕዝብና የኢትዮጵያ ሕዝብ አመጋገቡም፣ አለባበሱም፣ አኗኗሩም፣ ሃይማኖታዊ እሴቶችም አንድ ናቸው። ምክንያቱም ዶክተር እንዳሉት ከኤርትራ ጋራ የሚደረገው የንግድና የፖለቲካ ትስስር ከሌሎቹ ጋር እንደሚደረገው አይደለም። ለዘመናት በረጅም ጊዜ አብረንም ነበር፣ ብዙም ነገር አብረን አሳልፈናል። የኢትዮጵያ ሕዝብና የኤርትራ ሕዝብ እንደ ሕዝብ ችግር ያለበት አይመስለኝም። እንግዲህ አሁን ወደ ዶክተር ወዳነሱን ነገር ልመለስና ከኤርትራ ጋራ በጋራ የመኖር እሴት፣ ከኤርትራ ጋራ ብዙ ነገሮችን የማድረግ መንገዶች ሰፊ ይመስሉኛል። አሁንም ሁለቱም ሳይድ እኩል ከመጡና ቁጭ ብሎ መነጋገር ከቻሉ እንደ ሀገር ማለት ነው። እኔ በበኩሌ ምኞቴ እይታዬ እንኳን ኤርትራና ኢትዮጵያ አይደለም የኢጋድ ሀገሮች እንደ ዩሮፒያ ዩኒየን ተዋህደው አንድ ኮመን የገበያ ማርኬት ፈጥረው እንደ አንድ ሀገር በአንድ ቃል ሊናገሩ ቢችሉ ደስ ይለኛል።
እንግዲህ አሁን ወደ ማገባደድ ነንና ከማብቃታችን በፊት እስካሁን ያልተጠቀሰ ለመናገር የምትፈልጉት ነገር ካለ ዶክተር ሰይድ?
አይ ሁሉም ነገር የተሸፈነ ይመስለኛል። እንደው ለማጠቃለል ያህል እኔ ኢኮኖሚ ላይ ነው ብዙ አስተያየት መስጠት የሚቻለኝ የነበረው። አንዳንዶቹ ፖለቲካዊ ናቸው፣ ድፍረት እንዳይሆንብኝ የተወሰኑ ነገሮችን ተናግሬያለሁ። ምን ማለት ነው የሚሰማኝ ግን ተነጣጥለው ስለማይሄዱ ብቻ ነው። አንዱ ትልቁ ነገር ምንድን ነው የተነሳንበት ነገር እንደተባለው የኢኮኖሚ ነው። በኢኮኖሚ የሚገኙ ውህደቶች የሚደረጉ ውህደቶች በመሰረተ ልማት ይታገዛሉ። እንደዚህ ሲሆን ደግሞ አብሮ በመቆም በባህልም ጭምር በመተሳሰር እነዚህ ነገሮች ማዳበር መልካም ነው። ዲሞክራሲ በሀገር ውስጥ የምናደርጋቸው ሀገሮች ተመሳሳይ እሴት ሲኖራቸው አይሸሹም። ለኢኮኖሚም ለአጠቃላይ በሌሎችም ላሉ ውህደቶች አይበረግጉም። የምናደርጋቸው ነገሮች ሁሉ ከመንበር ያለፉ እና ጠቅላይ ሚኒስትሩ የሚያደረጉት ሀገር ውስጥ ያለውን ነገር ያካቸው አንድነት መፍጠር ካሉ በኋላ በውጭው ደግሞ ከጎረቤት መጀመራቸው እንግዲህ በሌላውም አፍሪካ ሀገር ይቀጥላል ብዬ ተስፋ አደርጋለሁ። አይ ቲንክ ግባቸው ከዛ በላይ ቢሆን መልካም ነው። እሳቸው ያዩት ይመስለኛል፣ የኢትዮጵያ መንግስት ያየው ይመስለኛል። በዛ አቅጣጫ ሲሄድ መልካም ነው ላሉ አመሰግናለሁ።
እሺ ዶክተር ኢዮብ፣
ሌላው የምችለው አንድና አንድ ነገር ብቻ ነው። ኢትዮጵያኒዝም አፍሪካን ናሽናሊዝም ነው በራሱ በስሬቱ ማለት ነው። ይሄ የ1910 የአፍሪካውን የጥቁሮች ሙቭመንት የፈጠረው ኢትዮጵያ ሀገራችን በአንድ በኩል ወደ ሰፊ ሆና በንጉሱም ጊዜ 63 በፈረንጆቹ 37 ወደ አፍሪካ ሀገሮች የአፍሪካን አንድነት እንዲፈጥሩ ማድረጋቸው፣ ቀጥሎም ያሉት መሪዎች የቀደሙትን እዚህ ፋውንደሜንታል ሁኔታ ላይ ተመርኩዘን የአፍሪካን እይታ እንዲቀየር ቀለሊት ነፍተዋል። አሁን እኔ ልለው የምችለውና ቀረኝ የምለው አንድ የሚቆጨኝና ሁሌ የሚያንገበግበኝ የራሳችንን ጉዳይ ራሳችን መደገፍና መቃወም እንችላለን። ይህንም ችግር የለም። ጠቅላይ ሚኒስትራችን ብቻቸውን ሊያደርጉት የሚችሉት ነገር የለም። ኢንተርናሽናልን ናሽናል የህዝብ ድጋፍ፣ የምሁር ድጋፍ፣ የገበሬው ድጋፍ፣ አጠቃላይ ኢትዮጵያ ህዝብ ድጋፍ ይሻሉ። ይህንን ለማድረግ እያንዳንዳችን በምንኛው መንገድ በየትኛው ቦታ በየትኛው ጊዜ ኮንትሪቢዩት ማድረግ እንችላለን? ኢትዮጵያዊነት ከዚህ ውጭ ሊሆናቸው እኔ ሁሌ ኬኔዲ እንጠቅሳለሁ። በሄድኩበት ስብሰባ ላይ በተገኘበት ቦታ ላይ ሁሉ አስክ ኖት ዋት ዩ ካንትሪ ዱይንግ ፎር ዩ አስክ ዋት ዩ አር ዱይንግ ፎር ዩ ካንትሪ የሚለው አገሬ ምን አደረገችልኝ ብለህ ስትጠይቅ ለአገሬ ምን አደረግኩላት የሚለውን ጥያቄ አበርክት ብለው ሲሉ በእውነቱ ከማንም የሰው ልጅ ከሆነ የአንድ ሀገር ተወላጅ ከሆነ ዜጋ ሊወጣም ሊጠፋም የሚችል አባባል አለ እና በዚህ ሴንቸሪ ይህንን ካደረግንና ዛሬ ሀገራችን የምትሄድበት መንገድ ላይ እንቅፋቶች ይኖራሉ፣ ስጋቶች ይኖራሉ፣ ጥሩ ነገሮች ይኖራሉ። እነዚህን ሁሉ በመቻቻል ከሄድን ከኬንያ፣ ከኡጋንዳ፣ ከሶማሌ፣ ከሱዳን፣ ከጅቡቲ ብቻ አይደለም ከአምሳ አራቱም የአፍሪካ ሀገሮች ጋር የገበያ ኢንቴግሬሽን መፍጠርና ሀያል ልንሆን እንችላለን ብዬ አስባለሁ። አመሰግናለሁ።
እንግዲህ ዶክተር ሰይድ ኑሩ፣ ዶክተር ኢዮብ ሀይሌ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ። ዶክተር ኢዮብንም አመሰግናለሁ ከሳቸው።
እሺ፣ በጣም እግዜር ይስጥልኝ።